ሐኪሙን ይጠይቁ ለምሽቱ በኢትዮጵያ የኮቪድ-19 ወረርሽኝ ይዞታ ዙሪያ ያተኮረ ተከታታይ ዝግጅት የመጨረሻ ክፍል ነው የቀረበው። እንግዳችን ዶክተር አሰፋ መኮንን ጀጃው ናቸው። በቀደመው ዝግጅታችን እልባት ካደረግንበት እንጀምራለን።
ዶክተር አሰፋ እዚሁ ክትባትን የሚመለከተው ርዕሰ ጉዳይ ላይ እንቆይና በአፍሪካ የክትባት አቅርቦት ላይ የተሰራ መሆኑን የአፍሪካ ህብረት በበኩሉ 270 ሚሊዮን ክትባት እንዲሰናዳ ማድረጉን ባለፉት ጥቂት ሳምንታት ውስጥ በዜና ተዘግቧል። ይሁን እንጂ ለኢትዮጵያ ባለ አንድ ሀገር ብቻ 100 ሚሊዮን ሰው ባለበት ለመላው አፍሪካ ሀገሮች የመጠን ፈጽሞ በቂ እንዳልሆነ ይታወቃል።
ሌሎች ሀገሮችም ገና ብዙ ጊዜ ይወስዳል የተሟላ መጠን እንዲኖረው። ለዚሁ ሲባል የተሰናዳው ዓለም አቀፉ የክትባት ፕሮግራም ኮቫክስ ቃል የገባ ቢሆንም እስካሁን የተደረገ ነገር የለም። ከጥረቱ ባላነሰ ደግሞ የክትባቱ ስርጭት የሚጠይቀው በተለይ ትራንስፖርት እና አንደኛው ክትባት አይነት ፋይዘር ከፍተኛ ቅዝቃዜ ያለው የማቀዝቀዣ ስርዓት መጠየቁ የአፍሪካ ፈተና ተደርጎ እየታሰበ ነው። በዚህ በዩናይትድ ስቴትስ የተሻለ ቴክኖሎጂ፣ የተሻለ አቅርቦት እና አመቺ የትራንስፖርት መዳረሻዎችን የመጠበቂያ መንገድ ባለበት ፈተናዎች መታየታቸው አልቀረም። እንደተፈለገውም በፍጥነት አልተሰራጨም። አለመኖሩ አንድ ነገር ነው፣ ሲኖርም ፈተናዎች አሉና
እንዲህ ትልቅ ተስፋ የተጣለበት ነገር ላይስ ምን ይታዩታል?
አዎ እንግዲህ እዚህም ቢሆን ክትባቱ ፕሮዳክሽኑ ክትባቱ ብዙ የማምረት አቅሙ ልክ መጀመሪያ እንደተጠበቀው አይደለም። መጠኑን ያን የተገመተውን የፕሮዳክሽን አለማሟላት ነገር አለ።
የተፈለገውን ያህል ማቅረብ አልተቻለም።
ሁለተኛ ደግሞ እንደሚታወቀው ሁሉም የዓለም ክፍል ክትባቱ ቶሎ እንዲሰጥ ፈልጓል። ስለዚህ ዲማንዱ ደግሞ በጣም ጨምሯል። በዚህ ምክንያት ያው ለአፍሪካ ኦፍ ኮርስ ቃል የተገባ ነገር ቢኖርም በጊዜው በፍጥነት ይደርሳል የሚለው አስቸጋሪ ነው። ሁለተኛ የተባለው የቴክኖሎጂ ጉዳይ ነው። የፋይዘር አይነቱ ለአፍሪካ በጣም ቻሌንጂንግ ነው። በእርግጥ ብዙ የአፍሪካ ሀገራት የኮልድ ቼይን የምንለው የክትባት ሲስተም አላቸው። ስለዚህ አሁን ካሉት ውስጥ የሞደርና ቫክሲን ቀለል ያለ ይሆናል። ነገር ግን በጣም ቀለል የሚለው ለምሳሌ አሁን የኢንዲያ ሴረም ኢንስቲትዩት የሚባለው የሚሰራው አለ። እሱ ቴምፕሬቸርን ሀገራትን እንዲህ አይነት ሀገራትን ታሳቢ ያደረገ ነው። ስቶሪ ማድረግ አይበላሽም፣ ከተከፈተ ረዘም ጊዜ መቆየት ይችላል። እንዲህ አይነት አለ። በእርግጥ ሌላው በጣም ቀላል ሊሆን የሚችለው የሚዋጣው ኮቪድ ቫክሲን ነው፣ ኦራል የሚባለው። አንፎርቹኔትሊ እሱ ገና ነው ገና እንጂ እሱ ለአፍሪካ ሀገር አይነቶች አዳኝ እሱ እንደው ባጭር ለማዳረስ። የኛ ሀገር ደግሞ አሁን ከወዲሁ ማንን ነው መከተበው ብሎ ኤቲክሱን ይሄ ፕራይቬታይዜሽን የምንለውን ማንን ባረግ በሽታውን ስርጭት መቀየር እችላለሁ፣ ብዙ ህይወትም ማትረፍ እችላለሁ የሚለውንም ከአሁኑ እኛ ሀገር ማሰብ ያስፈልጋል። ምክንያቱም እድሜያቸው ጠና ያሉ ሰዎች መጀመሪያ ኦፍኮርስ የጤና ባለሙያዎችን አንዳንድ ኢሴንሻል የምንላቸው ስራ ላይ ያሉ ሰዎችን የሀገር ኢኮኖሚ ራን የሚያደርጉትን የሀገር ሴፍቲ የሚጠብቁትን ቢጋለጡ ለከፍተኛ ለመጥፎ አይነት የኮቪድ ውጤት ይጋለጣሉ የሚሉትን ከአሁኑ ማሰብ መጀመሪያ ያስፈልጋል። እንግዲህ እንደዚህ አይነት ነገሮች ብዙ ፋክተር መታየት አለባቸው። ሪሶርስ ሊሚትድ ነው፣ ችግሩ ደግሞ ሰፊ ነው እና ይህን ከአሁኑ እያብላሉ ይመስለኛል የኢትዮጵያም ባለሙያዎች። አንዱ ፈታኙ ነገር እሱ ነበር።
ብዙ ፈተና ያለባት ሀገር እንደመሆኗ የኑሮም ሁኔታ ሌሎችም ተጨማምረው በእርግጥ በተጨባጭ የሚያሳስበውን ሰዎች ጥንቃቄ ሊያደርጉ ሊዘናጉ አይገባም የሚባልበትን አሁን ከታየው መዘናጋትን አንጻር አሳሳቢነቱ የጎላበትን በአንድ ወገን፣ በሌላ ወገን ደግሞ የኑሮውን የሀገሩን ሁኔታ ከግምት ባስገባ ግራና ቀኝ አመዛዝኖ ማየት የሚጠይቀውን ነገር ነው ያመጣን ያለ ነው። የመጨረሻ ማደርግሎ ጥያቄ ቀድም አንስተውታል፣ እንደው ለመረዳት እንጂ ሰዎች ይሄን መዘናጋት የሚታይበትን ሁኔታ የበለጠ እንዲዘናጉበት አይደለም። በእርግጥ የተለየ የሚመስል ሁኔታ ይታያል። ቀድም በዝርዝር ያስረዷቸው የምርመራ ሁኔታ በቂ አለመሆኑ፣ የሟቾች ቁጥር በትክክል ሁልጊዜም መታወቅ አለመቻሉ፣ የህመሙን ጥናት ሊያሳዩ የሚችሉ ምልክቶች ወይም መረጃዎች በተገቢው ደረጃና መጠን አለመዘገባቸው ወረርሽኙ ካስከተለው ጉዳት ያነሰ ገጽታ ሊያንጸባርቁ መቻሉን አጽንኦት ሰጥተው አስረድተዋል። ይህ ሁሉ ሆኖ ግን አፍሪካን ወይም ደግሞ በዋናነት አሁን አሳስቦን የምንነጋገርባት ኢትዮጵያን ኮቪድ አላፈራረሳትም። አሜሪካን እንዳደረገው፣ ጣሊያንን እንዳደረገው ወይ እንግሊዝን እንዳደረገው በኮቪድ ከፍተኛ ጥቃት ስራ አልወደቀችም ኢትዮጵያ። ብዙ የአፍሪካ ሀገሮችም በተመሳሳይ ሁኔታ ውስጥ አሉ። ቀደም የተቃቀፋቸውንም ጨምረው እንደው ፈታፈት አድርገን እንድናይ ሊሆኑ የሚችሉ የሚባሉትን ባንዶ ግን ቀጣይ ጥናትና ምርመራ ያስፈልጋል ሲሉ ከውይይታችንም በፊት እንዲው ተክሰውልኝ ነበር። ይሄን ውይይት የሚከታተሉ ለምን ተለየ የሚለውን ነገር ትንሽ ብርሃን ቢፈነጥቁበት በርግጥ ያላለቁ ብዙ ጥናቶች እንደሚያስፈልጉም ጠቁመዋል ዶክተር አሰፋ።
እሺ አንድ ከዛ ፊት ትንሽ መናገርም ፈልገው ኢትዮጵያ ውስጥ ንቃቄ ሲያረክሰው ሳይ ትልቁ ትኩረት ሃይጂን ላይ ነው። እጅ ላይ ሳኒቴሽን ወይም መታጠብ ላይ በጣም ሲያተኩሩ ያለው። ነገር ግን አንድ ሰውን ለማሳጠብ ደግሞ ጎን ያለው ሰው ተጠጋግቶ ነው የሚያሳጥበው። በመጀመሪያ ደረጃ ኮቪድ የትንፋሽ በሽታ ነው። ይሄን ሰው ማወቅ አለበት። ሬስፒሬተሪ ነው በትልቅ። ስለዚህ መጀመሪያ ትንፋሽ ላይ ነው ከፍተኛ እንትማረግ ያለበት። በእርግጥ እጅ ላይ እና ሚከስ ሜምብሬን የምንለው ያ አስተላልፍም ማለት አይደለም። እሱ ላይ ግን በጣም ትልቅ ተሰጥቶ መጠጋጋቱ የበለጠ ጎጂ ነው።
ባንዱ እንደማልማት ባንዱ እንደማጥፋት ነው የሚሉን። ባንድ በኩል ለጥንቃቄ ይታጠባሉ፣ በሌላ በኩል ግን ቅርብ ለቅርብ በትንፋሽ የሚተላለፍበት ሁኔታ ይፈጥራሉ።
አዎ፣ እና እዚህ ላይ በአጠቃላይ ማስተካከል አለባቸው። ወደ ጥያቄው ግን ምንድነው አንድ በሽታ የሚገባውን አይነት ጸባይ ካንድ ቦታ እና ሌላ ቦታ ያሳየ የተለያየ ነው ሲባል የሚታዩ ነገሮች አሉ። አንዱ ሆስት ምንለው ሰውየው ራሱ አንድ ሰው እሱ ነው ወይ ልዩነቱን የፈጠረው? ሁለተኛ ቫይረሱ ነው ወይ? ሶስተኛ ቫይረሱና ያ ሰው ኢንተራክት ሲያደርጉ የተለየ ነገር አለ ወይ ነው። እንዳልነው ቀደም የቫይረሱ እዚህና እዛ ያለው በሽታ የማምጣት ጸባዩ ተመሳሳይ ነው ወይ ወይ አይደለም የሚለው ገና ነው እሱ መጠናት ያለበት። እንግዲህ ቫይረሶች ተወስደው እንስሳ ላይ የተደረጉ ምን አመጡ የሚለው ነገር መጠናት አለበት። ከቦታ ቦታ ጸባያቸው ተለያይቶ ሊሆን ስለሚችል። ሁለተኛ ሰዎችም ራሱ አንድ ኢትዮጵያዊ ከአንድ አውሮፓ ወይ አሜሪካ ከሚኖር የተለየ ሁኔታ አለ ወይ? ከእድሜ ስርጭቱ ውጪ አብረውን የኖሩ በሽታዎች ከዚህ በፊት ሰውነታችን ላይ ያመጡትን ለውጦች አናውቅ። እነዚህ ነገሮች አሁን መጠናት አለባቸው። ለምሳሌ ቢሲጂ
ለቲቪ በልማድ ሳምባ በሽታ ለምንለው የበሽታ አይነት መከላከያ የሚሰጠውን የክትባት አይነት እያሉ ነው። ያ ክትባት ምናልባት ይህንንም ተከላክሎ ይሆን ወይ ነው በተለይ የታዩ ካሉ ምክንያቶች እንደ አንዱ እየተጠነ ያለው።
አዎ፣ ለሳምባ በሽታ መከላከያ ለቲቪ የሚሰጠው ኢትዮጵያ ውስጥ 100% ይሰጣል። ሆስፒታል አካባቢ ላለ ሰውና ጤና አክሰስ ላለው ሰው እሱስ ጠቅሞ ሊሆን ይችላል የሚልም እይታ አለ። ነገር ግን እሱን ደግሞ ትንሽ የሚያፈርሰው ወደ ብራዚል አካባቢ በሽታው ጸንቷል፣ ግን ቢሲጂ ይወስዳል። ከዚህ በፊት ሌላ ቫይረሶች ጋር ተጋልጠን ከሆነ እነሱስ ጥቅም አላቸው ወይ? ሌላ የተከተብናቸው ክትባቶች ጥቅም አላቸው ወይ? እነዚህ ሁሉ ገና ጥናት ውስጥ መግባት አለባቸው። ሌላ ደግሞ ኢንቫይሮንመንቱ የተለያየ ነው። አካባቢው አየር አለ፣ ፀሐይ ብርሃን አለ፣ ሙቀት አለ፣ የአየር እንቅስቃሴ አለ። እነዚህ ሁሉ ነገሮች ከቦታ ቦታ ይለያያሉ እና እነዚህ ፋክተሮች ሶስቱ ሰው ነው ወይ ቫይረሱ ነው ወይ አካባቢው ነው ወይ ወይስ ሲደመሩ ያላቸው ኢንተራክሽን የተለየ ነው ወይ በዚህ ትንሽ ለየት ላለ ሁኔታ ማየታችን የሚለው በጣም ጥልቅ የሆነ ሰፋ ያለ ጥናት መደረግ ያለበት። ነገር ግን ኮቪድ ከኛ ጋር የሚኖረው አዲስ በሽታ የሰው ልጅ ጨመረ ማለት ነው። አዲስ ቫይረስ እንስሳ ጋር የነበረ ወደኛ መጥቷል አሁን። ስለዚህ የሚጠፋ ነገር አይደለም። ገና ክትባት 70% ወይም 80% መከላከያ አቅም ህብረተሰብ ከገነባ በኋላ ነው ወረርሽኝ መሆኑ የሚቆመው። ወረርሽኝ መሆኑም ቆሞ ህመም ማምጣቱ ሊቀጥል ይችላል። ለዛ ነው አብዛኛው የምናየው በሽታ አዲስ በሽታ ለሰው ልጅ መጣ ማለት ነው። እና ጥንቃቄው ግዴታ መቀጠል ያለበት ነገር መሆኑን ሰው ማወቅ አለበት።
መልካም ዶክተር አሰፋ መኮንን ጀጃው፣ በተከታታይ ባደረግነው ውይይት በርካታ ርዕሰ ጉዳዮችን ዳሰናል። በኢትዮጵያ ያለውን የኮቪድ-19 ይዞታ ይልቁንም ደግሞ እርሶን መሰል ባለሙያዎች አሳስቦናል በሚል ስጋት የፈጠረባችሁን መዘናጋት የሚታይበትን ሁኔታ እንዲሁም በኢትዮጵያ የሚታየው ሁኔታ ላይ ለየት ያለ ገጽታ ያላቸውን ከዚሁ ወረርሽኝና ህመም ጋራ ተያይዘው የታዩ ጉዳዮች በእርግጥ የሚያሳስብና የማያሳስበውን ሰዎች በቀላሉ መለየት የሚችሉበትን በግልም የሚወስዷቸው እርምጃዎች በራሳቸውም ጤንነት ሆነ በሌሎች ደህንነት ላይ ሊደቅኑ የሚችሉትን አደጋ በአንጻሩ መመልከት እንዲችሉ ራሳቸውን ብቻ ሳይሆን የቤተሰቦቻቸውን አባላት መከላከል የሚችሉበትን ሁኔታ ጨምሮ በርካታ ቁም ነገሮች ነው ያካፈሉን። ሌሎች መሰር ርዕሶች መልሰው እንደሚያገናኙን ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ እግዚአብሔር ይስጥልኝ ታናውን።